ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 9 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተል የወያኔን የኢኮኖሚ እድገት አብሳሪ ዴሞክራሲያዊ መሆኑን ነጋሪና አናፋሽ ምዕራባውያን ናቸው። በሚሊዮን የሚቆጠር ዶላር የለገሱት፣ በርካታ መሳሪያ ከቻይና እንዲገዛ የረዱት፣ ደርግን በሰላዮቻቸው አማካኝነት አኮላሽተውና የሳተላይት መረጃም ሰጥተው ወያኔን ያጠናከሩት በተለይ አሜሪካኖች ናቸው። ወያኔ በባዕዳን እርዳታ ስልጣን ይዞ አሁንም እንዴት እንደሚንከባከቡት ግልጽ ነው። ለወያኔ እድሜ የባዕዳን አስተዋጽኦ በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ ነው። ከዚያም
ለኢትዮጵያ ሕዝብ ሰንደቅ ዓላማው የነጻነቱ ምልክት ነው፣ በአርበኝነት ተጋድሎ ነጻ የሆነ ሕዝብ መሆኑን ያሳየበት ነው። እንደ ሟቹ የወያኔ ወሮ በላ ስሜትና ራይ ተራ ጨርቅ አይደለም። ወያኔ የሕዝብን ታጋሽነት ከፍራትና ከተቀባይነት ቆጥሮ ሲጨማለቅ ሰንብቷል። አሁን ግን መጨማለቂያው ዘመን ወደ ማክተሙ ነው።
የወያኔ መፍጨርጨር የነጻነትን ስሜት ሊሽር አይችልም በሚል ርዕስ የቀረበውን አሰምተን በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የጥቅምት 2009 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በተለያዩ ከተሞች የሚደረጉት እንቅስቃሴዎች በዛሬም ቀን መቀጠላቸው የተሰማ ሲሆን የአምቦ ዩኒቨርሲቲ ተማሪዎች የተቃውሞ ሰልፍ ሲያካሂዱ መዋላቸው ተነግሯል። ሲያስተጋቧቸው ከነበሩት መፈክሮችና ጥያቄዎች መካከል የወያኔ አገዛዝ ይወገድ፣ የፖለቲካ እስረኞች ይፈቱ የሚሉት ይገኙባቸዋል። በትናንትናው ዕለት በአንዳንድ ከተሞች በተደረጉ ሰልፎች የወያኔ የጸጥታ ኃይሎች ተኩስ በመክፈት በዜጎች ላይ ጉዳት አድርሰዋል። በሙቀቱሪ አንድ ወጣት የተገደለ መሆኑን የዜና ምንጮች የገለጹ ሲሆን በገብረ ጉራቻም 3 ሰዎች ተገድለው 5 የቆሰሉ መሆናቸው ታውቋል። የግድያው ሁኔታ ያሳሰበው አዲስ አበባ የሚገኘው የአሜሪካ ኤምባሲ ረቡዕ ጥቅምት 8 ቀን ባሰራጨው መግለጫ ዜጎች በሰላማዊ መንገድ ሐሳባቸውንና ተቃውሟቸውን የመግለጽ መብታቸው መረጋገጥ አለበትም ብሏል። መግለጫው በቅርቡ በየቦታው የተደረጉ ሰልፎች በሰላማዊ መንገድ መካሄዳቸው የሚመሰገን መሆኑን ገልጾ በትናንትናው ዕለት በአንዳንድ ከተሞች የኃይልን ምጃ መወሰዳቸው አሳዝኖናል ከማለቱም በላይ በየቦታው ጉዳዩ ተጣርቶ ወንጀለኞች ወደ ፍርድ ሊቀርቡ የሚችሉበት መንገድ መፈጠር አለበት ብሏል። ዜጎች መብታቸውን ተጠቅመው ሐሳባቸውን እንዲሰጡ፣ የጸጥታ ኃይሎችም የኃይልን ምጃ ከመውሰድ እንዲቆጠቡ፣ በአጠቃላይ ብሔራዊ ውይይትና ስምምነት እንዲኖር እናበረታታለን በማለት መልእክት አስተላልፏል። በቅርቡ በአሜሪካ ምክር ቤት ለውሳኔ ሊቀርብ የነበረውና ኤችአር 128 የሚባል ረቂቅ ውሳኔ የወያኔ አገዛዝ ሽብርተኝነትን ለመቋቋም በሚደረግ ተግባር ላይ አልሳተፍም የሚል ማስፈራሪያ በመስጠቱ ሳይታለፍ የዘገየ መሆኑን የሚታወስ ሲሆን የኤምባሲው ጠንከር ያለ መግለጫ ይህን ለመሸፈን ይመስላል የሚሉ በርካቶች ናቸው። ሐሙስ ጥቅምት 9 ቀን 2010 ዓ.ም ምረት የፌደራል ጠቅላይ ፍርድ ቤት የአቶ በቀለ ገርባ የዋስትና ይግባኝ ክርክር አዳምጧል። አቃቤ ሕጉ ጉዳዩ ለክርክር መቅረብ የለበትም የሚል መከራከሪያ ያቀረበ ሲሆን ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ለጥቅምት 20 ቀን ቀጠሮ የሰጠ መሆኑ ታውቋል። በተያዘ ዜና 6 አመት ከ6 ወር የተፈረደበት ዮናታን ተስፋዬ የግባኝ ጉዳይ በዛሬው ቀን ሊታይ ቀጠሮ ተይዞ የነበረ ቢሆንም አቃቤ ህጉ ለመስክ ስራ ስለወጣ አልተገኘም የሚል ምክንያት በማቅረቡ ጉዳዩ ሳይሰማ የቀረመውን ጉዳዩን በቅርብ የሚከታተሉ ምንጮች ገልጸዋል። አይሪን በሚል ስም የሚጠራው የተባበሩት መንግስታት ድርጅት የዜና ወኪል አሙስ ጥቅምት 9 ቀን በድረገጹ ላይ ስለ ኢትዮጵያ ድርቅና ሐራባ ሰፈረው ዘገባ በኢትዮጵያ ውስጥ የራብተኛው ቁጥር ከ5.6 ሚሊዮን ወደ 8.5 ሚሊዮን ከፍ ሊል የቻለው ባለፉት 3 ተከታታይ የመኸር ወቅቶች በቂ ዝናብ ባለመጣኑ ነው ብለዋል። አልኒኖ ምክንያት የደረሰው የአየር መዛባት አሁንም ያለ በመሆኑ ከጥቅምት እስከ ታህሳስ የሚጥለው ዝናብ በጣም አነስተኛ ይሆናል የሚል ግምት እንዳለም አስፍሯል። ተቋሙ በአሁኑ ወቅት ራብተኞችን ለመታደግ 1.26 ቢሊዮን ዶላር የሚያስፈልግ መሆኑን ገልጾ እስካሁን የሰበሰበው 335 ሚሊዮን ዶላር ብቻ መሆኑን ጠቅሷል። የገንዘቡ ጥረት ሊከሰት የቻለው ግብረሰናይ ድርጅቶችና ረጂዎች በቅድሚያ በደቡብ ሱዳን፣ በሶማሊያ፣ በየመንና በሰሜን ምስራቅ ናይጄሪያ የተከሰተውን ራብ ለመታደግ ቃል በመግባታቸውና እርዳታቸውን በእነዚህ አካባቢዎች በመረባረባቸው መሆኑን የገለጸ ከመሆኑን በላይ በአጠቃላይ በምስራቅ አፍሪካ ባለው የረሃብ ተከታታይነት ምክንያት በረጂዎች ዘንድ መሰላቸት መከሰቱን ዘግቧል። የአባይ ግድብ ከፍተኛ ችግር ባለበትና በቅርቡ ሰራተኞች ተቀንሰው ስራው ተቀዛቅዟል የሚል ወሬ እየተሰማ ባለበት ወቅት የወያኔ አገዛዝ ለግድቡ ስራ በውጭ አገር ለሚኖሩ ኢትዮጵያውያን ቦንድ በመሸጥ 5.1 ሚሊዮን ዶላር ለማስገባት እቅድ እንዳለው ገልጿል። በአሜሪካም ሆነ በአንዳንድ የምዕራብ አገሮች ከፖለቲካው በተጨማሪ በህግ ጥያቄ ምክንያት እንደ ልብ ቦንድ መሸጥ አለመቻሉን ተገንዝቦ በአሁኑ ወቅት ትኩረት ያደረገው በመካከለኛው ምስራቅ በሚኖሩ ኢትዮጵያውያን ላይ መሆኑ ተናግሯል። ያለ እቅድና ያለ ዝግጅት የተጀመረው የአባይ ግድብ ምንም እንኳን አገዛዙ በዚህ ዓመት ኤሌክትሪክ ማመንጠት ይጀምራል እያለ ፕሮፓጋንዳ ቢነዛም ለመጠናቀቅ ገና ብዙ የሚቀሩ መሆኑ ባለሙያዎች ይገልጻሉ። ሐሙስ ጥቅምት 9 የኬንያ ፖሊሶች የተቃዋሚ ደጋፊዎች ሰልፍ ለማድረግ ሲዘጋጁ በሚያስለቅስ ጋዝ የበተኗቸው መሆኑን የዜና ምንጮች ገልጸዋል። ባለፈው ማክሰኞ ፍርድ ቤቱ ዜጎች የተቃውሞ ሰልፍ ማድረግ መብታቸው ስለሆነ ሊከለከሉ አይችሉም የሚል ውሳኔ ያስተላለፈ መሆኑ የሚታወቅ ሲሆን ፖሊሶች የሚወስዱት እርምጃ ይህንን የፍርድ ቤት ውሳኔ ተጻሮ ነው። ብዙዎቹ የተቃዋሚ ኃይሎች ደጋፊዎች ኬንያ ወደ አምባገነን አገዛዝ እየሄደች ነው ይላሉ። የተለያዩ የሰብአዊ ድርጅቶች ባለፈው ዓመት ከተደረገው ከነሐሴ ወር ምርጫ ጀምሮ በጠቅላላው ከ67 ሰዎች በላይ በፖሊስ የተገደሉ መሆናቸውን መናገራቸው ሲታወቅ የተቃዋሚ ፓርቲ መሪም ሰላማዊ ሰልፍ ከማድረግ መቆጠባቸውን መግለጻቸው ይታወቃል። ጥቅምት 16 ቀን ይደረጋል የተባለው ድጋሚ ምርጫ ሰላማዊ፣ ፍትሃዊ እንደማይሆን ብዙዎች የተናገሩ ሲሆን ከነዚህም ውስጥ በትናንትናው ዕለት የምርጫ ኮሚሽኑ ውስጥ የነበረችውን ስልጣን በገዛ ፈቃዳቸው የለቀቁት ባለስልጣንና እንዲሁም የኮሚሽኑ ሊቀመንበር ይገኙባቸዋል። የምርጫው ኮሚሽን ሊቀመንበር በገዢው ፓርቲ መሪ በሚስተር ኬንያታ፣ በተቃዋሚው መሪ በሚስተር ኦዲንጋና በኬንያ ምርጫ ኮሚሽን መካከል ውይይት እንዲካሄድና የጋራ ስምምነት እንዲደርስ ያቀረቡት ሐሳብ ሚስተር ኦዲንጋ ሲቀበሉት ሚስተር ኬንያታ ያልተቀበሉት መሆኑ ታውቋል። ሚስተር ኬንያታ ምንም ይሁን ምን ምርጫው መካሄድ አለበት በማለት ቅስቀሳቸውን እየቀጠሉ ይገኛሉ። በውይይት ስምምነት ካልተገኘ በርካታ ሕዝብ በምርጫው እንደማይሳተፍ ሲገልጽ ከአገሪቱ ሕዝብ ከግማሽ በላይ የሆነው ብቻ የሚሳተፍበት ምርጫ ታማኒነት አይኖረውም ተብሏል። 11 የማሊ ወታደሮች ከአልቃይዳ ጋር ግንኙነት አለው በሚል ድርጅት ስር በቁጥጥር ስር የሚገኙ መሆናቸውን በኢንተርኔት አማካይነት ከተሰራጨ አንድ ቪዲዮ ለማወቅ ተችሏል። የተሰራጨው ቪዲዮ ካስተላለፈው መልእክት ውስጥ የማሊ መንግስትና የአገሪቱ ፕሬዝዳንት እነዚህን ሰዎች ለማስፈታት መፍትሄ መፈለግ አለባቸው የሚል መልእክት ያለበት ሲሆን ምናልባትም አጋቾቹ ወታደሮቹን የካሳ ገንዘብ በመቀበል ለመልቀቅ ፍላጎት ሳይኖራቸው አይቀርም የሚል ግምት ተወስዷል። ወታደሮቹ የተያዙት ባለፈው ዓመት መጋቢት ወርና ሐምሌ ወር በተደረጉ ጥቃቶች መሆኑ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለወያኔ እድሜ የባዕዳን አስተዋጽኦ ለሀገራቸው ቀናኢ የሆኑ የቀድሞ ኢትዮጵያውያን በባዕዳን በሰፊው የመወናበድ ዝንባሌ አልነበራቸውም። በባዕዳን የተገዙና የተሞኙ አልነበሩም የሉም ማለት ሳይሆን ጥቂቶች በሚል የምንፈርጃቸው ነበሩ ለማለት ነው። በአሁኑ ጊዜ በባዕዳን የሚወናበር ሳይሆን የአገሩንም እድልና እጣም የሚያስረክበው ቁጥሩ ትንሽ አይደለም። በባዕድ ለተቀጠሩትም ጆሮውን በሰፊው መስጠቱ ይህን ያመለክታል። ወደ ቀድሞ ታሪክ መለስ ብለን ባዕዳን ኢትዮጵያን ቀኝ ሊገዙ ሊያስገብሩ ወይም ከፋፍለውና አዳክመው ሊይዙ ያደረጉትን ጥረትና ሕዝብም በንቃት አገሩን ተንከባክቦ እንዳከሸፈባቸው በሰፊው መጥቀስ አስፈላጊ አይሆንም። የዛሬን አርገውና አጼ ዮሐንስ ድንበር አስከባሪ ሆነው መተማ ላይ እስከ መሰዋት መድረሳቸውንም ስንጠቅስ የትግራይነን ባዮቹን ከሃዲዎች ወንጀል አጉልቶ የሚያሳይ ነው። ወይ ነዶ ወይ ጊዜ ቢባል አግባብ ያለው ይሆናል። ባዕዳን ለኢትዮጵያ ተኝተውላት አያውቁም። አርበኞችም ፈረንጅ ሲያላግጥባቸውና ሲፎክርባቸው የጣሊያን ጦርም ከሚሊዮን ያላነሰ ህዝብ ቢፈጅም ሳይበገሩ ታገሉ እንጂ የእንግሊዝን የቅኝ ገዥነት ፍላጎት አከሸፉ እንጂ እጅ ሰጥተው አገራቸውን አልሰጡም። አሜሪካ በኢትዮጵያ ላይ የበላይነትን እየያዘ ሲመጣና የአገር ሉዓላዊነትንም ሲዳፈር ወጣቱና ብሎም ህዝቡ በአሜሪካ ላይ ተነሳ እንጂ ከአሜሪካ ጫማ ስር እንዳሁኑ ምሁርነን ባዮች አይነት አልተነጠፈም። ያንኪ ከአገር ውጣ በሚል ተራማጆች የነጻነት መፈክርን ከተጨቆነው የዓለም ህዝብ ጋር ሆነው አነሱ እንጂ የደቡብ አፍሪካን በአሜሪካ የተደገፈ አፓርታይድ ስርዓት አወገዙ እንጂ የዚምባብዌን ነጻነትና የፖርቱጋልን ቅኝ ግዛት የሆኑትን የአንጎላ ሞዛምቢክ ጊኒቢሳው ህዝቦች ትግሎች ደገፉ እንጂ ከቅኝ ገዢዎች ጎን አልቆሙም። ያ ጀግና ትውልድ የትግልና የነጻነት ሰንደቃው ለብልቦ ኢትዮጵያ የጭቁኖች ሁሉ አርአያነቷ እንዲቀጥል ታገለ እንጂ ዘረኛ ትምክህተኛ ወይም ማፈሪያ የባዕድ ተገዥና ጀሌ ሆኖ እንደ ወያኔ አገሩን አላሳፈረም። ወያኔ ኢትዮጵያዊ ያልሆነ ጽንስና ጸረ ኢትዮጵያ የሆነ የእንግዴ ልጅ ነው ብለው የገለጹት ተሳሳቱ ማለት አያስደፍርም። የተፈጠረው ኢትዮጵያዊ አይደለሁም ባለው በሻዕቢያ ነው። ደደቢት ከገባም በኋላ ደጋፊዎቹ የሆኑት ጸረ ኢትዮጵያ የአረብ አገሮች ሳውዲ፣ ሶማሊያ፣ ሱዳንና በኋላም በረሃቡ አሳበው እነ እንግሊዝ፣ አሜሪካ፣ ሊቢያና ኖርዌይ፣ ስዊድን ናቸው። ባዕዳን ወያኔን ሲደግፉና ሲረዱ በሌላ ጎን ደግሞ ኢትዮጵያውያን ኃይሎችን በተለይም የሀፓን ለማዳከም በፕሮፓጋንዳው መስክ ይህ ነው የማይባል ድጋፍ ሰጥተውታል። ለሻዕቢያና ወያኔ ጥብቅና የቆሙትን የአሜሪካ ጋዜጦችና መገናኛ ብዙሃንን ያስታውሷል። ዛሬም የተለወጠ የለም። የወያኔን የኢኮኖሚ እድገት አብሳሪ ዴሞክራሲያዊ መሆኑን ነጋሪና አናፋሽ ምዕራባውያን ናቸው። በሚሊዮን የሚቆጠር ዶላር የለገሱት በርካታ መሳሪያ ከቻይና እንዲገዛ ይረዱት ደርግን በሰላዮቻቸው አማካኝነት አቆላሽተውና የሳተላይት መረጃም ሰጥተው ወያኔን ያጠናከሩት በተለይ አሜሪካኖች ናቸው። ቡከኑ መንግስቱን አስፈራርተው ከሀገር ያወጡት የተበላ መፈንቅል አዘጋጀን ብለው ጀነራሎቹን ያስፈጁት ማን እንደሆኑ የሚታወቅ ነው። በዚህ ከይሲ ስምሪታቸው ግንባር ቀደም ሚና የነበራቸውን የደህንነቱን ኃላፊና የእስራኤል ሞሳድ ሰላይና የአሜሪካ ቀጥረኛ የተባለውን ሻለቃም ስም መጥቀስ የሚያስፈልገን አይመስለንም። ደግፈውና ተንከባክበው ወያኔና ሻቢያን አሸናፊ ለማድረግ በሎንዶን ስብሰባ እነ ኮሃን ሲጠሩም አገር ወዳድ ኃይሎች እንዳይገኙ አድርገው ሌሎች የሽግግር ጥረቶችን አግደው በብጣሽ ወረቀት ወያኔን ግባ ብለው መንገድ የጠረጉት እና አሜሪካ መሆናቸውን ኢትዮጵያን የምንወድ መቼም አንዘነጋውም። ወያኔን በህዝብ ላይ ጭነውና የሻቢያን የመገንጠል ሂደት ሙሉ ድጋፍ ሰጥተው ጉድ ያመጡብንም እነሱ ናቸው። በወቅቱ ተቃዋሚ የነበረው ኢዲህ አቅን ከጥቅም ውጭ ለማድረግ የራስ መንገሻንም ኢዲህ ወደ ወያኔ ያስገቡት እነሱ መሆናቸው ምስጢር አይደለም። የተለገሰውንም ዶላር የሚያውቁ ያውቁታል። አገር ወዳዶችን ወያኔ አግሎ ሽግግር ሲልም ሙሉ ድጋፍ ሰጥተውታል። በወያኔ ላይ የተጥቅ ትግልንም ለመቀጠል በምስራቅ አፍሪካ አገሮች ድጋፍ የተሞከረውንም ያከሸፉትና የአገሮችን መሪዎችና የደቡብ ሱዳኑን የአማጽያን መሪ ኮሎኔል ጆን ጋራንግን በከባድ ያስፈራሩት አሜሪካና እንግሊዝ ናቸው። ባዳኑ ለራሳቸው ብሔራዊ ጥቅም መዋደቃቸው መጠበቅ ያለበት ነው። ኢትዮጵያ ብሔራዊ ጥቅሟን የሚጠብቅላት መንግስት የላትምና በግርግሩ ሁሌም ተጠቂና ሰለባ መሆኗ አልቀረም። ማለትም በመጨረሻ ተወቃሹ የራሱን ኢትዮጵያዊ መንግስት መመስረት ያቃተው ህዝብ ነው። በመሆኑም የባዕዳንን አሉታዊ ሚና በማንሳት ላይ ያለነው የራሳችንን ድክመን በሌሎች ለማሳበብ ሳይሆን ምንኛ ለወያኔ እድሜ ቀጣይ ሆነው በአገራችን ላይ በደል እንደፈጸሙና እየፈጸሙም እንዳሉ ለመጥቀስ ነው። በረጅሙና በመሰረታዊ ደረጃ በራሳችን ኃይልና አመጽ በራሳችን ህዝብ ላይ እንመካ እንጂ ወዳጆቻችን ሆነው የማያውቁትን ወዳጅ ሁኑን ብለን እንዳንማስንም ለመምከር ነው። ኢትዮጵያ ገንቢና ተገቢ ሽግግርና ዴሞክራሲን እንዳታገኝ ወያኔም ሌሎችም ጠላቶቻችን እያሰሩብን መሆኑ ይታወቃል። የወያኔ የትግራይ ትግርኝ እቅድና ሴራ ዋናው ነው። የሰሞኑ የወያኔና ሻቢያ ንግግሮች አሳሳቢ ናቸው። አሁንም ኢትዮጵያዊነታቸውን የሚክዱ የኦሮሞ ተወላጅ የወያኔ ባለስልጣኖችና አማራ ገዳይ ብለው ከባዕድ አገር ፎካሪዎችም በጣም ያሳስቡናል። ሻቢያም ወያኔም የኦጋዴንን የግንጠላ ፍላጎት እየደገፉ ናቸው። በታትነውና ገነጣጥለውን ሊሄዱ በማሰባቸው እስካሁንም ህዝብን ክደው በወንጀል የተሰማሩም መውጫ የሚያጡ ስለሚመስላቸው ሁላቸውም ለክፍፍልና ብተና ዝግጁ ሆነው አሉ። በኢትዮጵያ ላይ ጭራቆቹ እያጓሩ ናቸው። የሐቅ ሰፊ ጥንቃቄና ጠንካራ ኢትዮጵያዊ እንቅስቃሴ እንድናደርግ ይገፋፋናል። ወያኔ አማራነን ኦሮሞነን የሚሉ ሰንካላ ጽንፈኞችንና የትግራይ ተወላጆችን አሰማርቶ ህዝብን ሊከፋፍል በመወራጨት ላይ ነው። እነዚህ አብዛኞቹ የተጋለጡ ናቸውና ጉዳታቸው ደቀቅ ቢሆንም ወያኔ እየፈጸመ ያለው ሻጥር በቀላሉ የሚታይ መሆን የለበትም። ባዕዳን ፍላጎታቸው ወያኔን በመጠኑ አርቀው ግን እንዳለ ማስቀጠል ነው። ስብሃትን በእገሌ በረከትን በሌላ ቢተኩ የወያኔን ስረ መሰረት ግን ጠብቀው ማቆየት ነው ምኞታቸው። የሚያገለግላቸውና የሚገዛላቸው ቡድን ነውናም ነው። ይህ በመሆኑ በተቻላቸው መጠን የህዝብን ትግል ማደናቀፍ አንገብጋቢ ስምሪታቸው ይሆናል። ወያኔዎች ደግሞ ስልጣን ከጃቸው እንድታፈተልክ ፈላጊዎች አይደሉም። ተቃዋሚ ነን እያሉ በውስጥ ውስጥ ግን ለወያኔ የስልጣን እድሜ መራዘም የሚሰሩትን ባዕዳን ይተባበሯቸዋል። በቋንቋዎቻችን የሚለፍፉት የአሜሪካ የጀርመንና የቢቢሲ ድረገጽ በአማርኛ ሚናቸው ዳግም ሊነሳ የሚገባው ነው። የወያኔ የውጭ ጉዳይ አማካሪዎች፣ የጸጥታ አማካሪዎች፣ የእርሻ መስክ አማካሪዎች፣ ደጋፊዎቹ እነ ቢልጌስ ወዘተ ሁሉም ባዕዳን ናቸው። በየጋዜጣው ተገዝተው ወያኔን የሚያዳንቁና ሕዝብን ትግል የሚያንኳስሱትም ቢሆኑ ያው ባዕዳን ናቸው። ከወያኔ የሚያገኙት ጥቅም አለ። የነ ፖል ሄንዚ ዝርያዎች ናቸው ማለትም እንችላለን። በአሁኑ በወያኔ ቀውስ ጊዜ ባዕዳን ጀልባቸው እንዳይገለበጥ እንዳይሰምጥ ባላቸው አቅም እየጣሩ ናቸውና ይህን ሀቅ ቸልሳነን ለመቋቋም እኛም ባለን አቅም መጣር አለብን። አቅማችን ሕዝባችን ነውና በኢትዮጵያ ሕዝብ አሸናፊነት ሙሉ በሙሉ አምነን በጋራ የተጀመረው ትግል እንዲጠናከር መሟሟት አለብን ማለት ነው። ሁሉም ባዕዳን ጠላቶቻችን ናቸው ባንልም ምዕራባውያን በታሪክ እንዳየነው የመላ አፍሪካና የጥቁር ሕዝብ ጣውንት ሆነው የከረሙ ናቸው። በአፍሪካ የቅኝ አገዛዝንና አልፎም የአፓርታይድን ስትደግፍ የቆየችው አሜሪካ ናት። ለ26 ዓመትም የወያኔ ሞግዚት ሆና ቆይታለች። ወያኔ እንዳይወድቅባትም እየጣረች ነው። ይህን ሀቅ በልባችን ማሳደርና የቅርቦቹንም እነ ሱዳንንና አረቦችንም በእይታችን ማስገባት አስፈላጊ ነው። የኢትዮጵያ ስርየት ነጻነት የሕዝቧ ትግል ውጤት ብቻ ነው ሊሆን የሚችለው። ጸረ ወያኔውን ትግል እናፋፈም፣ ድላችንንም በማንም አንቀማ። ድል ለኢትዮጵያ ሕዝብ አገር አድን ትግል።
የወያኔ መፍጨርጨር የነጻነትን ስሜት ሊሽር አይችልም። ወያኔ በዝርፊያ ለመበልጸግ ታሪክ ደልዞ ለመጻፍ፣ ሃይማኖቶችን ለማፈራረስ፣ كميوس دور مجاقون لغون يسندك علامان ترقوم لما الصبات دفا كأنا سيل لهايس دست عمتات زرقوال. በነገስታቱ እና በወታደራዊ ደርግ እንዲሁም በወያኔ አገዛዝ የአገዛዛቸው ምልክት ሆኖ እንዲታይ የሚፈልጉት ነገር አለ። ይሁን እንጂ ንጉሱ ዘውድ አጥላቂ አንበሳ ቢያስቀምጡም ህዝብን አስገድደው በሰንደቅ ዓላማው ላይ እንዲለጠፍ አላደረጉም። ወታደራዊ ደርግም ጭማዱን ለአባላቱ እንጂ ለህዝብ ጥቅም አልዋለም። ወያኔም የአጋንንት ምልክት የሆነውን ባፎሜት ለራሱ ደጋፊዎች ቢያውለው መብቱ ነው። ጠብ የሚያስነሳው አዋጅ አሳውጆ ሁሉም ኢትዮጵያዊ ይህን የጥንቆላ ምልክት ያዘ ባንዲራ ይሸከም ማለቱ ነው። የሚያስገርመው ለበርካታ ዓመታት በክርስትናና በእስልምና በሌሎችም እምነቶች የሚታወቀውን የኢትዮጵያ ህዝብ በድፍረትና በንቀት የርኩስ እምነት መገለጫ የሆነውን ምልክት አክብራቹ ያዙ ማለቱ ነው። ለነገሩ ኢትዮጵያን ማፍረስና ለነሱ ጥቅም እንድትሰጥ የማድረግ ግዴታውን ከሀገሪቱ ጣላቶቹ ተቀብሎ የመጣውን ወያኔ ምን ሌላ ሊጠበቅበት ይችላል? ለሰይጣን መስገጃ የሆነውን ምልክት የብሔር ብሔረሰብ ምልክት ነው እያለ ሲያሾፍ በወዳቸው ከተገዙ ባንዳዎች በስተቀር ማንን ማቀል ይችላል? ይህን ምልክት በመላው ዓለም የታወቀና በሕግ የተመዘገበ በመሆኑ ማንም ሊስተው አይችልም። ተገንጣይ ቡድኖች የኢትዮጵያን ህዝብ በዚህ መልኩ ለማታለል ሲሞክሩ ህዝብን በቅጡ ያላወቁት መሆናቸውንም ያሳያል። የኢትዮጵያ አርበኛ ጣሊያንን ሲያርደው በእንቁላል አስብቶ ነው። ለኢትዮጵያ ህዝብ ሰንደቅ ዓላማው የነጻነቱ ምልክት ነው። በአርበኝነት ተጋድሎ ነጻ የሆነ ህዝብ መሆኑን ያሳየበት ነው። እንደ ሟቹ የወያኔ ወሮ በላ ስሜትና ራይ ተራ ጨርቅ አይደለም። ወያኔ የህዝብን ታጋሽነት ከፍራትና ከተቀባይነት ቆጥሮ ሲጨማለቅ ሰንብቷል። አሁን ግን መጨማለቂያው ዘመን ወደ ማክተሙ ነው። የኢትዮጵያ መከላከያ ሰራዊት በሰይጣን አላመልክም ለሰይጣን አልገዛም ብሎ በማሳወቅ ከወያኔው ፕሮፌሰርና ከአጋንን ጠበቃው ጀነራል ሳሞራይ ተሻለ ማሰቡን ማስመስከር ይጠበቅበታል። ክርስቲያን ሆኖ ለባድ አምልኮ መገዛት፣ እስላም ሆኖ ለርኩስ መንፈስ ማደር ሐራም ነው። ወያኔ ደንቆሮ ነው የሚባለው ዝም ብሎ አይደለም። አይጥ ለሞቷ የድመት አፍንጫ ታሸታለች እንዲሉ ህዝብ አውቀብኝም ብሎ ተጃጅሏል። መከላከያ ሰራዊቱ የህዝብ እንጂ የወያኔ እንዳልሆነም ማወቅ ተስኖታል። ስለዚህም ያጋንንት ምልክት ተለጠፈበትን ባንዲራ አቅፎ ሲስም አሳይቶ እንዲሳቅበት አጋልጦታል። መከላከያ ኃይል የጥንቆላ ምልክት ሳይሆን ህዝብን፣ ሀገርን፣ ሃይማኖቶችን ባህልና ክብሩን ለማስጠበቅ የቆመ መሆኑን ወያኔ አልተረዳውም። ተመልከት ዓላማህን ተከተል አለቃህን የሚለው ወታደራዊ ብሂል ዓላማውን አለቃውን ሐሰት መሆኑን በውል ሲገነዘበው ሁሉም ነገር ያከትማል። መከላከያ ኃይል የህዝብ ወገን እንጂ የባድ አምላኪ ካዳሚ አይደለም። የኢትዮጵያ ህዝብ የኢትዮጵያ ወጣት በቃ ብሏል። ህዝብን ማሰር፣ መሰወር፣ መግደል አበቃ ብሏል። ህዝብ በቃ ሲል በቃ ነው። ቢሮጡ አመልጡት፣ ቢሰወሩ አይደበቁት። ብሔራዊ ሰንደቅ ዓላማ በዓለም አደባባይ ተመሰከረለት፣ በነጻነቱ ምልክትነቱ የጥቁር ህዝቦች ያጸደቁለት፣ እነ ቦብ ማርሌ ያቀነቀኑለት፣ እነ ቴዲ አፍሮ ድምጻቸውን ከፍ አድርገው የዘመሩለት፣ ኪነ ጥበብ ነካካቸው አትስጣቸው ጤና ብላ የተቀኘችለት ነው። ምንም አይነት ተጨማሪ ምልክት ማየት ህዝብ አይፈልግም። ስለዚህም ነው የወያኔ እርኩስ መንፈስ ማስረጫ ምልክት የሚጠየፈው። የኢትዮጵያን ሰንደቅ ዓላማ እድሜ ለማወቅ የቀለሙን ምርጫ መመልከቱ በቂ ነው። ኢትዮጵያ የቀለም አይነት አልቆባቸው እያሽጎረጎሩ በሚጠቀሙበት በኋላኛው ዘመን የተፈጠረች ሀገር አይደለችም። ስለዚህም የቀለም ሽሚያ ውስጥ የገባች ሀገር ሳትሆን ዘና ብላ ምርጫዋን በእርጋታ አስተካክላ አስባ ያለምንም ሽሚያ የምትፈልገውን የወሰደች መሆኗ እድሜዋን ይመሰክራል። ተወዳጅ ቀለሞችን ዳር እስከ ዳር የብቻ ማድረግ ቀላል አይደለም። ስለዚህም ለአረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓላማችን ክብር አለን። የወያኔ ባፎሜት የሰይጣን ማምለኪያ ምልክት አያስፈልገንም። ህዝባዊ መዝሙሩም ከሰንደቅ ዓላማው ጋር የቆየ በመሆኑ ገዥ በተለወጠ ቁጥር ሲለዋወጥ መኖር የለበትም። የሩሲያና የጀርመንን ህዝብ ፓርላማ ውሳኔ መመልከት በቂ ነው። ሂትለርም ሆነ ስታሊን የተቀሙባቸውን መዝሙሮች ግጥማቸው ተስተካክሎ ዳግም እንዲያገለግሉ ደረገ እንጂ አዲስ ዜማ አዲስ ግጥም እንዲደረስ አልሆነም። የኢትዮጵያ ህዝብ መብቱን በትግሉ ያስከብራል። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ
ቅጽ 42 ቁጥር 2 ጥቅምት ህዳር 2009 ዓመተ ምህረት የሽግግር ወቅት በማንኛውም የሥርዓተ ማህበር ልውውጥና ሂደት የሚተላለፍ ህብረተሰብ ተወደደም ተጠላ የሽግግር ወቅት የሚያስፈልገው መሆኑ አያከራክርም። ለዚህም በቂ ምክንያቶች ይኖራሉ። በቅርቡ የአገራችን ታሪክ እንኳ 3 ተጻራሪ ሥርዓቶች ባለፈው ግማሽ ምዕት ዓመት ሲለዋወጡ የተመለከትን ሲሆን በሥርዓቶቹ ልውውጥ መካከል ለተተኪው ሥርዓት መተላለፊያ ማስተናገጃና መቆጣጠሪያ ሊሆኑ የሚገባቸው በቂ ዝግጅቶችና መሰናዶዎች ሳይደረጉ ቀርተዋል። ሕያጁን ማስወገድ እንጂ መጪው ምን እንደሚመስል እንኳ በቅጡ ሳይታወቅ በመታለፉ በሁሉም መስክ አገራችን መጎዳቷን ሁሉም ዜጋ የሚያውቀው እውነታ ነው። የዚህ ውጤትም የማያቋርጥ ጸጸትና ቁጭት ሆኖ ቀርቷል። አርቆ ማሰባቀቶኝ በግብታዊነት እጄን በእጄ ቆረጥኩት የሚያሰኝ ትካዜን ጥሎ ሄዷል። ያለፉት 3 ጽንፈኛ ሥርዓቶች የተፈራረቁት አንዱ ሌላውን በማስወገድና ሥልጣኑን በመተካት ቢሆንም ሕዝቡ የበይ ተመልካች በመሆን ተበደለ ተጎዳ እንጂ የመጻኢ ዕድሉ ቀያሽም ሆነ የመብቱ ወሳኝ አልሆነም። እያንዳንዱ ሥርዓት ካንዱ ወደ ሌላው በሚተላለፍበት ወቅት የለውጡ ሂደት የፈጠረው ከፍተኛ ግርግር ሕዝቡ የሚመኘውን የለውጥ ረድኤትም ሆነ በረከት እንዳያገኝ አድርጎታል። ዕድሉን ተነጥቋል። ተስፋው የምድረ በዳ ውልብልቢት ሆኖ ቀርቷል። ያም በመሆኑ ሽግግሩ የጥቂት ሥልጣን ጥመኞች ማርኪያ ሆኖ አልፏል። ሕዝቡ ተሳታፊ ሊሆን ባለመቻሉም የብሩህ ተስፋ ዕድሉ ተሰናክሎ ቀርቷል። የዚህ አንደምታ እስካሁን ድረስ አገሪቱን እያማቀቃት ይገኛል። ይህ ችግር በሦስቱም ተከታታይ ሕዝባዊ ዐመጾች ተፈጽሟል፣ ተደጋግሟል። ከአጼው ሥርዓት እስከ ወያኔ አገዛዝ ተሰልሷል። በተለዋዋጮቹ ሥርዓቶች ሂደት ውስጥ ሕዝብ የሥልጣን ባለቤትና ተጠቃሚ ባለመሆኑና የሕዝብ ተሳትፎ ተግባራዊ እንዲሆን ባለመደረጉ የተጠበቀው የአገር ተስፋ መክኗል። 1. የ1966ቱ የካቲት ሕዝባዊ ዐመፅ ሲፈነዳ የነበረውን ሥርዓት ለመለወጥ ተችሎ ነበር፣ ግን መተኪያው አልነበረም። በዘውዳዊ የአገዛዝ ሥርዓት የፖለቲካ ነጻነት በመታፈኑ የተጀመረውን ሕዝባዊ እንቅስቃሴ አቅጣጫና መልክ ይዞ ሊያስኬድ የሚችል ሕጋዊነት ይዞ በይፋ የሚንቀሳቀስ የፖለቲካ ኃይል አልነበረም። በህቡዕ የተደራጁ የፖለቲካ ክፍሎች ዐመፁ መልክ ይዞ ሕዝብ የሥልጣኑ ባለቤት እንዲሆን የተቻላቸውን ቢያደርጉም ተደራጅቶና ታጥቆ የነበረው ወታደሩ ክፍልና ተባባሪዎቹ ሥልጣኑን በቁጥጥራቸው ሥር አደረጉ። በ17 ዓመት የፋሽስት አገዛዝ ዘመናቸው ምሁራኑን፣ አርበኛውን፣ ወጣቱን፣ አዛውንቱን ወዘተ ፈጁት። በመጨረሻም የሕዝቡን ዐመፅ ከንቱ አስቀርተው አገሪቱን አራቁተው በየፊናቸው ተበታትነው ፈረጠጡ። ኢትዮጵያንም ለሌላ አገር አጥፊ ቡድን አሳልፈው አስረከቧት። በአዲስ ጥርስ ለሚግጥ ለሌላ በላየ ሰብ አጋለጧት። ንጉሡን አስወግደው በጊዜያዊ ወታደራዊ መንግሥት መሸጋገሪያ ሽፋን የነጠቁትን ሥልጣን ለማደላደል ሲሞክሩ በዚህ መልክ የታቀደው ሽግግር ሕዝብን ወደ ሌላ አምባገነንና ፈላጭ ቆራጭ አገዛዝ ይዳርጋል እንጂ ሕዝብም ሥልጣን ሊያቀዳጅ ወደሚችል ዴሞክራሲያዊ ሥርዓት አያሸጋግርም በማለት በወቅቱ ኢሕአፓና ሌሎች የለውጥ ኃይሎች ታግለዋል። ተገቢው የሽግግር ሂደት ጊዜያዊ ሕዝባዊ መንግሥት መሆኑንም በማሳየት ሕዝብ በዚህ ዙሪያ እንዲታገል አድርገዋል። ኢትዮጵያ ከነበረችበት የፊውዳል ሥርዓት ወጥታ ወደ ዴሞክራሲያዊ ሥርዓት ልትሸጋገር የምትችለው በዚህ መንገድ ብቻ መሆኑ ግልጽ ነበር። ይህ ሳይሆን ቀርቶ የደርግ ፋሽስቶች የወታደራዊ መንግስት ህብረተሰባዊነት ሳይንሳዊ ሶሻሊዝም ወዘተ ወደሚል ቅዠት ሂደው አገሪቱን የማህይም ቤተ ሙከራ አድርገዋትና አጥፍተዋት ጠፉ። ሁለት ሌላው የታሪክ ግንዛቤ የ1981ዱ ሁኔታ የፈጠረው ክፍተት ሲሆን በ1966 እስከ 67 ህዝባዊ ድልን የነጠቁት ወንጀለኞች ፈርጥጠው በሚሸሹበት ወቅት በተፈጠረው ክፍተትና ውዥንብር አሁንም አጋጣሚውን የራሳቸውን የግል ዓላማ ብቻ ለማሳካት አድፍጠው የተበቁ ጸረ ኢትዮጵያ ጎሰኞች በባዕድ ትዕዛዝ እየተመሩ የህዝቡን ድል ለመንጠቅ ችለዋል። ቀደም ሲል በነበሩት 17 ዓመታት አንዳችም ዝግጅት ሳይደረግ በመቅረቱ አድፋጭ ኃይሎች በትረስልጣኑን በቀላሉ ለመያዝ በቅተዋል። ለጥቅማቸው ካሰፈሰፉ የጸረ ኢትዮጵያ ኃይላት ትብብርንና እርዳታንም በገፍ አግኝተዋል። ኢትዮጵያን የሚወክል ድርጅት ቀርቶ ገለልተኛ ታዛቢ እንኳ ባልተገኘበት የለንደን ስብሰባ ተብየው አገራችንን በዘለቄታ መልኩ የሚጎዳ ውሳኔ አስተላልፎ ተደመደመ። ታጋይ ኢትዮጵያውያን ድርጅቶችንና ግለሰቦችን በማግለል በጸረ ኢትዮጵያ ኃይሎች በጥንቃቄ የተመረጡ ቡድኖችንና ግለሰቦች ተሳተፉበት የተባለው የአዲስ አበባው የሽግግር ጉባኤ በሻቢያና በወያኔ ሴራ አገር አፍራሽ ፕሮግራም አጽድቆ ተለያየ እንጂ ለኢትዮጵያና ለሕዝቧ የሚበጅ ውጤት አላመጣም። የኢስሙላው የሽግግር ጉባኤና ተከትሎ የመጣውም የሽግግር ወቅት ኤርትራን በመነጠል ኢትዮጵያን አዳከመ፣ ሕዝቧንም በጎሳ ከፋፍሎ ለአምባገነኑና ለዘረኛው የወያኔ ቡድን ጥቃትና ባርነት ዳረገ እንጂ ዴሞክራሲያዊ ስርዓት እውን እንዲሆን አላደረገም። አሁንም የኢትዮጵያ ሕዝብ በዳግመኛ ጆሮው እየሰማ ዓይኑም እያየ ጥቃት ተፈጸመበት። ለ17 ዓመታት የተካሄደው ትግልና የተከፈለው መስዋዕት መና ሆኖ ቀረ። 3 የዛሬቱ ኢትዮጵያ የፖለቲካ መልክዓ ምድር ልክ ከ66ቱ የካቲት ጋር ተመሳሳይነት አለው። ተጨባጩና ህሊናዊ ሁኔታዎች ያንኑ ዋዜማ ያንጸባርቃሉ። አገሪቱ አሁንም ልክ እንደ ትላንቱ ባንድ አምባገነን አገዛዝ ስር ተማቅቃለች። ያሁኑ ከቀደምት አምባገነኖች የሚለየው ግን በምንም አይነት መስፈርት ቢለካ ለአገሪቷም ይሁን ለሕዝቧ ያልቆመ ጎሰኛ ቡድን መሆኑ ነው። ይህ መሠረታዊ ልዩነት እንደ ተጠበቀ ሆኖ ሌሎች ሁኔታዎች ከሞላ ጎደል የለውጥ ግብዓቶችን አዝለው በአገሪቱ ሰማይ ላይ ያንዣብባሉ። በምድር ላይ ያሉት ተጨባጭ ሁኔታዎች የሚከተለውን ያስነብባሉ። ከ10 ሚሊዮን ያላነሰ ሕዝብ የረሃብ ሰለባ ሆኗል። የኑሮ ውድነት ሰማይ ነክቷል። ለአብዛኛው ነዋሪም መሠረታዊ የሆኑ የኑሮ አቅርቦት የሕልም እንጀራ ሆነውበታል። ለድሃው ሁሉም ነገር አጥሮበታል። መኖር ያንገፈገፈው ዜጋ በብዛት በመሰደድ ላይ ነው። ብዛታቸው በትክክል በማይታወቅ እስር ቤቶች ውስጥ የሚማቅቀው የአገሪቱ ዜጋ በተለያዩ ማሰቃያ ቅጣቶች እየተንገበገበ ይገኛል። ወጣቱ በአደባባይ ይረሸናል። የአስቸኳይ ጊዜያዎች በመታወጁ ጽልመተ ሲኦል በመላ አገሪቱ ሰፍኗል። ለመግደል ተኩስ የሚል አረመኔያዊ ቋሚ ትዕዛዝ የተሰጣቸው ወታደሮች በጅምላ ዜጎችን እየገደሉ ያሉበት ሁኔታ ውስጥ ነው ያለ ነው። በትላንትናዎቹ የመሬት ከበርቴዎች ቦታ ዛሬ የሀገር ሀብት ዘራፊዎቹ ወያኔዎች ተተክተዋል። ታይቶ በማይታወቅ ደረጃ ዛሬ ሀብታሞቹ የወያኔ አባላትና ተከታዮቻቸው ቢሊዮነሮች እየተባሉ ነው። በአንጻሩ ግን እልፍ አላፍ ዜጎች ብቻ ሳይሆኑ በብዙ ሚሊዮን የሚቆጠሩ ረሃብተኞች እንደ ቅጠል ይረግፋሉ። በዚህ ምክንያት መላው ሕዝብ የወያኔን አገዛዝ ተቃውሞ ቆሟል። ተቃውሞውንም ከነባቢት አልፎ በተግባር እየገለጸ ነው። በበርካታ የአገሪቱ ክፍሎች መሳሪያ ያነገቡ አማጽያን በትጥቅ ትግል ወያኔን እየተፋለሙ ናቸው። የዛሬ ወጣት ትውልድ እንደ ቀደምት ተራማጅና አገር ወዳድ ትውልድ የራሱን ታሪካዊ ግዴታ ለመወጣት مسوات بمكفل لاي يجنيال بمونوم ينقوان عند النتوان يتبقى اتشلنا اكل النتن يمتاستناقد ديموكراسي ننا نسال النتن يتلبسج اتيوبيان لما الركب اندتا زقاج يارقا قتال يهم برو تسفان عن سباراكي بمونو كلهم زيقا تنساي اتيوبيان لمايت بقوقوت يتتبقى نو ببال كون تيراك ايدلم زرينيو اقزاز اندتا منيونا اندكا دو አገሪቱን ለመሰነጣጠቅ ያለው እድል ተሰናክሎበታል። የዚህ ሁሉ ድምር ውጤት የወያኔን አገዛዝ ግብአተ መሬት እያጣደፈው መምጣቱን ያረጋግጣል። ከዚህ በላይ የተዘረዘሩት አንኳራ አንኳር የአገሪቱ ነባራዊ ሁኔታዎች ባንድ በኩል ሊመዘገቡ ቢችሉም ተጨባጩ የዓለም አቀፍ ሁኔታ ግን ከየካቲቱ 66 ዓመተ ምህረት ሁኔታ ጋር ሲታይ የተለየ ገጽታን ያሳያል። የዛሬቱ ዓለም በአንድ ልዕለ ኃያል እይታ ስር መሆኗን እንዲሁም ምዕራባውያን ሆኑ ተመጣጣኝ ኃይል ያላቸው ሌሎች አገሮች ጥቅማቸውንና ፍላጎታቸውን ከማስቀደም ውጭ ለሌላው ህዝብ ግድ እንደሌላቸው ማጤን አግባብነት ይኖረዋል። ወቅቱ ለነጻነታቸው ለሚታገሉ ህዝቦችና አገሮች አጋርና አማራጭ በማግኘት በኩል ያላቸውን እድል የሚያጠብ ከመሆኑም በላይ ለአምባገነኖች የተራዘመ እድሜ ምቹ ሁኔታን ፈጥሮላቸዋል። ይሁን እንጂ ህዝብ በራሱ ተማምኖ ካለምንም እርዳታና ትብብር ድል አድራጊ የሆነበት በዓለም ታሪክ በተደጋጋሚ የተከሰተ በመሆኑ የኢትዮጵያ ህዝብ ዓለምንም ድጋፍ በራሱ ኃይልና ጉልበት በሚያደርገው ትግልና በሚከፍለው መስዋዕት የነጻነቱ ባለቤት ሊሆን እንደሚችል ማንም ሊጠራጠር አይችልም። ይህ ኃላፊነትና ተግባር የታጋይ ድርጅቶችና የወጣቱ ትውልድ አይነተኛ ተልእኮ ነው። አምባገነንን ታግሎ በመጣል መንግስታዊ ስልጣን መውሰድ አስፈላጊና ወሳኝ ቢሆንም ከህዝባዊ አመጽ በኋላ ህዝብን የስልጣን ባለቤት ለማድረግ ቀድሚያ የሚሰጠው ጉዳይ ግን ህዝብን ማዕከል ያደረገና የሁሉንም ዜጋ ተሳትፎ ያካተተ ሁኔታ መፈጠር ሌላ አማራጭ የሌለው ብቸኛ መንገድ ነው። የሽግግር ወቅት መታለፍ የሚገባው የመጀመሪያ ምዕራፍ እንጂ የግብር ይውጣ መቆያ ሊሆን አይችልም። ይህንን መሰረታዊ ሀቅ ታሳቢ አድርጎ መታገል ለድል ዋስትና መሆኑ አያጠራጥርም። በሚፈጠሩት ግርግሮችና መስቀልቅሎች ወቅት የመንግስትን ስልጣን በመንጠቅና የሽግግርን ሂደት በስርዓት አካሂዶ ህዝብ በተሳተፈበት ዴሞክራሲያዊ ምርጫ መንግስት በመመስረት መካከል ያለው ልዩነት የጨለማና የብርሃን ያህል ነው። አኩሪ ታሪክና ባህል ያለውን ህዝብ ወክላለሁ የሚል ሁሉ አርቆ ተመልካች ባህሪ ከሌለው ለሀገር ዘላቂ ጥቅምን የሚያስመዘግብ ውጤት አያመጣም። የሀገሪቱ ፖለቲካዊ ኢኮኖሚያዊ ማህበራዊ ችግሮች ብቻ ሳይሆኑ የህልውናውም ጉዳይ አሳሳቢ ደረጃ መድረሱን ጭምር ሁሉም ዜጋም ነውበት ተቀምጧል። የመሰረታዊ ለውጥ መምጣት ጉዳይ ቀድሚያ ሊሰጠው የሚገባ መሆኑንም ማንኛውም ኢትዮጵያዊ ይስማማበታል። ለሽግግር ወቅት የሚሆን ዝግጅት ማድረግ የቀድሚያ መሆኑንም ይገነዘባል። ታዲያ አስፈላጊው ዝግጅት እየተደረገ ነውን? ለሚለው ጥያቄ ግን አስተማማኝ መልስ ለመስጠት አልተቻለም። ሀገራችን ወዳልታወቀ ሌላ አዙሪት የምትገባበት አደጋ አፍጦ አግጦ መጥቷል። የውጭ ኃይሎችም ይሆኑ የሀገር ውስጥ የተቃዋሚ ድርጅቶች መሪዎችና ሊቃን ወያኔ እየተንገዳገደ ነው ከሚል ግምት አንድ ነገር መደረግ አለበት ብለው በማሰብ የሰርገኛ መጣ በርበሬ ቀንጥሶ አይነት ጥድፊያናሽ ቀደደም ውስጥ መግባታቸው በገሃድ እየታየ ነው። ጣምራ እይታዎችና አሰላለፎች በመሸረብ ላይ መሆናቸው ይነገራል፣ ይስማል፣ ይታያልም። ባንድ በኩል የባዳንን ጥቅም አስከባሪ ቡድኖች፣ በሌላ በኩል ያገር ተቆርቋሪ ኃይላት በተጻራሪ ረድፍ ተሰልፈው ቆመዋል ማለት ይቻላል። ባዳኑ ኢትዮጵያን ማጣት የለብንም በሚል ስሌት ሲቆሙ ኢትዮጵያውያን ኃይሎች በበኩላቸው አገራቸውን ከሌላ ዙር ጥፋት ለመታደግ መቆማቸው የሚታበል አይደለም። يه هستلالف دغمو درگ ودكو ويانين لمتاكات اند تاكادو اند اسرازت ايمتو سامانيا سوستو يلون دون اينا سب سبا لمتاي چلال بميل سلديتوست اند تغبا تقوطروال هلوم يهيراسون تسات فول مادرق بتوانا ينت يتزاقا جندوانا بيكتا چاو يمينفسو توريوش مدرقو چون هلو ايات تاببو يگنيالو بيبو تاو يتكاهدو يالو توت اوردوش የየቡድኖቹን እና ጥቅሞቻቸውን በየግል ደረጃ ከማንጸባረቅ አልፈው ተርፈው መሰረታዊ ሁለንተናዊ አገራዊ ስትራቴጂያዊና ሁሉን አሳታፊ የሆነ የሽግግር ወቅት መሰናዶ ለማድረግ የሚያስችሉ አይደሉም። አንዱ ሌላውን ጠልፎ በመጣል አግልሎ በማስቀረት በዚህም ሂደት በሚከሰተው የፖለቲካ ትርፍ ያንበሳውን ድርሻ ለመውሰድ የሚደረግ እሽቀደምደም የህዝብና ያገር ዘላቂ መፍትሄን አያመጣም። ይልቁንም ለሌላ ዓለም ረጋጋትና በጥብጥ በርከፋች ከመሆን አልፎ ተርፎ አገሪቱን ሌላ ያደጋ አዙሪት ውስጥ ይጨምራታል። ይህ ሁኔታ ከተፈጠረ ተጠቃሚ የሚሆኑት ያገራችን ጠላቶች ብቻ ናቸው። ሲሸበር ገዳይ በሚል መርህ ያገሪቱን እድል ወሳኞች እኛው ብቻ ነን ምንስ የረባ ተቃዋሚ አለ ብለው በማመን በትቢት አነጋገር ተኮፍሰው ራሳቸውን ያገሪቱ ብቻኛ መድህን አድርገው ይቆጥራሉ። ዛሬም እንደ ትላንቱ ባለቤት ያጣች ሀገር በመሆኗም እንደ አድራጊ ፈጣሪ ሆነው በኢትዮጵያ የወደፊት እድል የመወሰን ኃይል እንዳላቸው ይገምታሉ። ይህን ቢያደርጉ አይፈረድባቸውም። ለዚህ ክስተት መፈጠር ተጠያቂነቱ ከኛ ራስ አይወርድም። ምክንያቱም እኛ የራሳችንን የቤት ስራ ሰርተን አገራችንን ማዳን አልቻልንምና። ታዲያ ባለቤቱ ያቀለለውን አሞሌ እንዴት ባለዳል ይቀበለው ይችላል? በ1983 ዓመተ ምህረት የነበረው ሁኔታ በአዲስ መልክ በአገራችን የፖለቲካ መልክ አመድር አዲስ ምዕራፍ ከፍቶ የኢትዮጵያ ጣላቶች ምኞታቸውን ለማሳካት ይችሉ ይሆናል። ይህን ስጋት በቁርጠኝነት ማስተናገድ ቢያዳግትም በአንጻሩ ደግሞ በፖለቲካ ሂደትና እይታ ይህ ወይም ያ ሁኔታ ፈጽሞ ሊሆን አይችልም ወይም ይችላል ብሎ በርግጠኝነት መደምደም አዘናጊ ሊሆን ይችላል። የፖለቲካ ሁኔታ በመሬት ላይ የሚታየውን መረዳት መቻል እስከሆነ ድረስ በአገራችን ያለውን የሚያንዣብበውን ፖለቲካዊ ኢኮኖሚያዊና ማህበራዊ መስተጋብሮችን ያገናዘበ መፍትሄ መፈለግ የወቅቱ አንገብጋቢና አጣዳፊ ተግባር ሊሆን ግድ ይላል። በርግጥ የወቅቱ አጣዳፊ ብሔራዊ አጀንዳ የሽግግር ወቅት መሰናዶ እንደሆነ ማንም ሊከራከር አይችልም ከወያኔና ከጫፋሪዎቹ በስተቀር። ይህን ሀቅ በመገንዘብ ይመስላል ዛሬ ሁሉም በየፊናው የስደት መንግስት፣ ያደራ መንግስት፣ ጊዜያዊ መንግስት፣ የዓለም አቀፍ ሽግግር መንግስት፣ የ11ኛው ሰዓት መንግስት፣ ዘውጋዊ የሽግግር መንግስት፣ የቅብብል መንግስት ወዘተ እያለ ሁሉም የሚሽቀዳደመው። የሀገራችን ህዝብ ያሳላፊዎች ጋጋታ ድግሱን ያሳምረዋል ብሎ አያምንም። በከፍተኛ ትምህርት ተቋማት አካባቢ አንድ የሚነገር ቀልድ እንዳለ ይደመጣል። ይኸውም 11 ዲፕሎማዎች አንድ ዲግሪ አይመዝኑም አይሆኑም ነው። ኢትዮጵያን የቸገራት አሁን ከወደቀችበት የሚያድኗት ድርጅቶች ቁጥር ማነስ፣ የመንግስታቱ ድግስ ጉድለት፣ ያሳላፊዎች ሽር ጉድ እጥረት፣ የውጭ ባዕዳን መንጎራደድ አለመከሰት ወዘተ አይመስልም። ችግሩ የልጆቿ አለመተባበር እንደሆነ ተደጋግሞ የሚነገር ሆኗል። የተግዳሮት ካልተወገደና ለተበብሩ ቅድሚያ ካልተሰጠው ሌላውን ዝርዝር ማሽጎድጎዱ አንድ ምዕራፍ መንገድ አያስኬድም። ተቀዳሚ ጉዳይ ታጋይ ኃይሉ ክንዱን አስተባብሮ ስር ሰዶና ተጠናክሮ ያለውን ኃይል ከስልጣን ማስወገድ ሲሆን ይህን ተግባር ማከናወን ከተቻለ ተገቢ ትክክለኛና ህዝባዊ የሆነውን የሽግግር ወቅት እውን ማድረግ ብዙ የሚከብድ አይሆንም። በሁሉም ዘንድ ቅን ፍላጎትና እምነት ካለ በውይይትና በድርድር በሚደረግ ስምምነት የሽግግር ጉባኤ ማድረግም ሆነ የሽግግር ሰነድ ማዘጋጀት ይቻላል። በኢያፓ በኩል ይህ እንዲሳካ ከልብ የሚጥር መሆኑን በተደጋጋሚ ገልጿል። ስልጣን የህዝብ ወደሚሆንበት ስርዓት ለመሸጋገር የሚከተሉት ፍሬ ነገሮች መሰረታዊ ናቸው ብለን እናምናለን። አንድ፣ በዝግጅቱ ያገባኛል የሚለው ሁሉ ከመጀመሪያው አንስቶ ተሳታፊ ሊሆን ይገባል። ሁለት፣ የኢትዮጵያ አገራዊ ሉዓላዊነት፣ የዜጎቿ አንድነትና ነጻነት እንዲሁም የህዝቧ እኩልነት ለድርድር መቅረብ አይኖርበትም። ሶስት፣ ዴሞክራሲያዊ ስርዓተ መንግስት መተኪያ ሊኖረው አይገባም። ከላይ ከአንድ እስከ ሶስት በተጠቀሱት መሰረታዊ ጉዳዮች ላይ ከሚስማሙ ጋር ኢሕአፓ አብሮ ለመስራትና ለመተባበር ምንጊዜም ዝግጁ መሆኑን እየገለጸ በአሁን ወቅት የዘረኛና የአምባገነን ስርዓትን ከስሩ ለመገርሰስ በህብረት ትግላችንን እናፋፍ በማለት ጥሪውን ያስተላልፋል። ሰፊው የኢትዮጵያ ህዝብ ያቸንፋል።
ሞለ ፋሽስቶ ያጎየ ፕሬስኔ ዛሬም ለቆጠኙ እንደረከከ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ቀድሞ ለፋሽስቶ
ያጎየ ፕሬስኔ
ዛሬም ለቆጠኞች
እንበረከክ
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አትመርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታጎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር ያስከው የአገር ክብር መላሽ ኢሕአፓ እውነት ነው። የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
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 ግንባርክን አሳየ